ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የህግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ህዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ህዝብ እንዳይፈናቀል እሱም መንግስት እንዲያስቆምልን።
በኦሮሚያ ክልል የተለያዩ አካባቢዎች በዛሬው ዕለት በተካሄዱ ሰላማዊ ሰልፎች የተሳተፉ ሰልፈኛ ናቸው። በዜና መጽሔት ክፍለ ጊዜ ሙሉን ዝርዝር እናቀርባለን።
ወጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆዩ ጥቂት የመግባባት መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ ፍቅርና ይቅር ባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች ተገቢ አብረን እንድንሰለፍ ለማድረግ ነው።
የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ናቸው። ትናንት እዚህ ዩናይትድ ስቴትስ ዋሽንግተን አካባቢ ለኢትዮጵያውያን ካደረጉት ንግግር የተወሰደ ነው። ዘገባ አለን በአብይ ርዕስ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በሳምንታዊ ቅንብሮች ስፖርትና አፍሪካ ነክ ርዕሶች እንዲሁም ሌሎች ዘገባዎች እንቀርባለን። አሁን አስተናጋጆቻችሁ አሉላ ከበደና
አዲስ አበበ ነን። ፕሮግራሙን የምትመራው ብርሃን ኃይሉ። ዜናው ቀድማል። በኦሮሚያ ክልል የተለያዩ አካባቢ የሰዎች ሞትንና መፈናቀል በመቃወም ሰልፍ ተደርጎ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግስት በበኩሉ የሰልፈኞቹ ጥያቄ አግባብ ያለው መሆኑን ገልጦ ችግሩን ለመፍታት በጥረት እየተሰራ መሆኑን አመልክቷል። በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። አዲሱ ድልድል በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጧል። በዚህም ላይና ቀደም ሲል ባነበብኩት ዜና ላይም መጽሔት ዘገባ ይኖረዋል።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናሽ በኢትዮጵያ ያደረጉትን ጉብኝት አገባደው ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ ተቀብለዋቸዋል። ሚኒስትር ቲቦር ናሽ ነገ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ሁለቱን አገሮች በሚመለከቱ ጉዳዮች ላይ እንደሚመክሩም ታውቋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራን ካህን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ ታሊባንን ወደ ውይይቱ ጠረጴዛ እንድታመጣ ጠየቁ። ጠቅላይ ሚኒስትር ካህን ዛሬ ማለዳ የፕሬዚዳንት ትራምፕን ደብዳቤ ለጋዜጠኞች ይፋ አድርገው ሲያበቁ የታሊባን ተዋጊዎች ወደ ሰላሙ ውይይት ለማምጣት ፓኪስታን የተቻላትን ጥረት ሁሉ እንደምታደርግ ገልጠዋል። ከዚያም የውጭ ጉዳይ ሚኒስቴር አፈቀላጤ መሐመድ ፋይዛል ዝርዝር ነጥቦችን ያካተተ መግለጫ ይፋ አድርገዋል።
ሩሲያ በቅርቡ ዩክሬን ላይ ባደረገችው ጥቃት የተነሳ የተባበሩት መንግስታት ድርጅት ስብሰባ ሊቀመጥ መሆኑ ተሰማ። ሩሲያ በዩክሬን የባህር ኃይል ላይ መርከቦች ላይ ያደረሰችው ጥቃት የድርጅቱ የዚህ ሳምንት ስብሰባ ቀዳሚ አጀንዳ እንደሚሆን የተገለጠው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ማክሰኞ ብራስልስ ውስጥ ሊካሄድ በታቀደው ስብሰባ ላይ ከሚገኙት ውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ታውቋል። ሩሲያ ባለፈው ሳምንት በዩክሬን መርከቦች ላይ ያደረሰችው ጥቃት ወደ ከፋ ጦርነት እንዳይሄድ ኪየቭ አስጠነቅቃለች። ሞስኮ በኩሏ ዩክሬንን በጠብጫሪነት ከሳለች።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ዢ ጂንፒንግ ጋር የልብ ወዳጅ እንደሆኑ በልበ ሙሉነት ተናገሩ። እናም አሉ ትራምፕ፣ ከቻይና ጋር በምናደርገው የንግድ ስምምነት የአሜሪካ ገበሬዎች ምርቶቻቸውን ለቤዥንግ ለመሸጥ ይቻላቸዋል። ሁለቱ የዓለም ታላላቅ ኢኮኖሚዎች ፕሬዚዳንት ትራምፕ እና ፕሬዚዳንት ዢ ባለፈው ቅዳሜ አርጀንቲና ላይ በመጪዎቹ 90 ቀናት አንዱ በሌላው አገር ላይ አዲስ ቀረጥ ላለመጣል የንግድ ስምምነት ከተፈራረሙ ወዲህ የእስያና የአውሮፓ የአክሲዮን ገበያ ከፍ ማለቱ ታውቋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኮላጆቻቸው ተለይተው ብቸኛ የሆኑ ፍልሰተኛ ህፃናት ለወሲባዊ ጥቃት ለጾታዊ ወከባ የተጋለጡ መሆናቸውን ዓለም አቀፉ የቀይ መስቀል ፌዴሬሽንና ከቀይ ጨረቃ ማህበራት ይፋ የሆነ መግለጫ ተመልክቷል። የቤተሰብና የወላጆች ጥበቃ የሌላቸው ህፃናት ብቻቸውን ወደ ፍልሰት ሲገቡ ባለማችን ከፍተኞቹ ተጠቂዎች እነርሱ ናቸው ይላል መግለጫው። ብቸኝነትና አስተማማኝነት የጎደለው በሚል ርዕስ ያወጣው መግለጫ ይፋ የሆነው መንግስታት አስተማማኝ የሆነ ዓለም አቀፍ የፍልሰተኛነት ህግ ለማውጣት ማራኬሽ ውስጥ ከመሰብሰባቸው አንድ ሳምንት አስቀድሞ መሆኑ ነው። ዓለም አቀፉ ህግ መንግስታት ለፍልሰተኞች አስተማማኝ የሆነ ህግ ለማውጣት እድል እንደሚሰጣቸውም ተገምቷል።
በየመን ሽምቅ ተዋጊዎች ይዞታ ስር ባለችው ሳንአ የሚገኙ የሁቲ ቁስለኞች ተዋጊዎች ስዊድን ሊካሄድ የታቀደው የሰላም ድርድር ከመጀመሩ አስቀድሞ እንዲወጡ እየተደረገ መሆኑ ታወቀ። ቁስለኞቹ በአምቡላንስ እየተጫኑ በተባበሩት መንግስታት ድርጅት ቻርተር አውሮፕላን ለመጓዝ ወደ አየር ማረፊያ ነው እየተወሰዱ ያሉት። ሳውዲ መራሹ ጣምራ ኃይልም የቁስለኞቹን መውጣት እንዳጸደቀ ተገልጧል። የየመኑ ውጊያ አገሪቱን በረሃብ አፋፍ ላይ እንዳደረሳት ይታወቃል። ወደ 70% የሚሆነው የአገሪቱ ምግብና ሌሎች አስፈላጊ ቁሳቁሶች የሚላኩት በወደብ በኩል መሆኑም ታውቋል።
ቃታር ከመጪው የአውሮፓውያኑ አዲስ አመት 2019 አንስቶ ከኦፔክ አባልነት እንደምትወጣ አስታወቀች። ከነዳጅ አምራች አገሮች ድርጅት ኦፔክ አባልነት እወጣለሁ ያለችው ቃታር የተፈጥሮ ጋዝ አምራች ለመሆን በማቀዷ መሆኑን ገልጣለች። የአገሪቱ የኃይል ማመንጫ ጉዳዮች ሚኒስትር ሳአድ ሸሪዳ አልካቢ ናቸው ይህን ያልተጠበቀ ዜና በዛሬው ዕለት ዶሃ ውስጥ ለጋዜጠኞች ይፋ ያደረጉት። ሚኒስትሩ በዚሁ መግለጫቸው ዓለማችን ትልቁ የተፈጥሮ ጋዝ አምራች ምርቱን በአመታዊ ምርት ከ77 ሚሊዮን ዶላር ወደ 110 ሚሊዮን ቶን ከፍ ለማድረግ እንዳቀደ አመልክቷል። ቃታርም የነዳጅ ምርቷን በቀን ከ8.4 ሚሊዮን ወደ 6.5 ሚሊዮን በርሜል ከፍ ለማድረግ ትፈልጋለች።
የዩናይትድ ስቴትስ 41ኛው ፕሬዝዳንት የነበሩት ጆርጅ አርበርት ዋከር ቡሽ አስከሬን ከዛሬ ሰኞ ህዳር 24/2011 አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባች ክፍት ሆኖ እንደሚቀጥል ተገልጧል። ሰሎሞን አባተ አጠር ያለ ዘገባ አለው።
ለፕሬዚደንት ጆርጅ አርበርት ዋከር ቡሽ ብዙ ሙገሳ፣ በጎ ቃላትና የህይወታቸው መዘክር እየወረደላቸው ነው። በዋሽንግተን ዲሲ ጊዜ ዛሬ ተስያት አንስቶ እስከ ከነገ በስቲያ ረቡዕ ረፋድ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለሥልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስቲያ ረቡዕ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግሥቱ አውጇል። ፌዴራል መስሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት 41ኛውን ፕሬዚደንቷን ትሸኛለች። በማግስቱ ሐሙስ አስከሬናቸውን ጭና ዛሬ ወደ መናገሻይቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዚደንታዊ አይሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛ ትመለስና ሥርዓተ ቀብሩ በስማቸው በሚጠራው ፕሬዚደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዚደንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዚደንት ዶናልድ ትራምፕና ቀዳሚቱ እመቤት ሜላኒያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ሥነ ሥርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዚደንት ቡሽ በዩናይትድ ስቴትስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል።
He didn't blow his own horn. One of his wonderful
ጥሩምባ ጨርሶ አይነፉም ነበር። ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስበው ባፈጻጸሙም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት።
ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዝዳንት ብለዋቸዋል። ሚስተር ቤከር የመከላከያ ሚኒስትርና ምክትል ፕሬዝዳንት መሆነው ያገለገሉት ሚስተር ዲክ ቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ርዕሶችም የጠለቀ ዕውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዝዳንት ጆርጅ አርበርት ዋከር ቡሽ በ94 ዓመት ዕድሜያቸው ያረፉት የከትናንት በስቲያው አርብ ነበር።
በመጨረሻም አልሞትኩም ፕሬዝዳንት ሙሐመድ ቡሃሪ
ሞተ ያሉት ማይሞችና አረማውያን ናቸው ብለዋል የናይጄሪያው ፕሬዝዳንት መሐመዱ ቡሃሪ በማህበራዊ መገናኛ ሲናፈስ የቆየውን አሜት ሲያስተባብሉ። እንግሊዝ ውስጥ ለአምስት ወራት ለህክምና የቆዩት ፕሬዝዳንት ቡሃሪ ሞተዋል፣ በቦታቸው ፍጹም እርሳቸውን የሚመስል ሱዳናዊ ተተክቷል እየተባለ የተነዛውን አሉባልታ ጨርሶ ሐሰተኛ መሆኑን ትናንት እሁድ ፖላንድ ውስጥ በዳያስፖራ ለሚገኙ የሀገራቸው ተወላጆች ተናግረዋል።
ታዲያ ለዳያስፖራው አሉላ በጣም ይሄን ትንሽ የሚያዝናና ዜና ነው። እኔ ራሴ ነኝ ተመልከቱኝ እያሉ ይናገሩ ነበር። ነገር ግን እሳቸውን የሚመስል ሰው አስቀምጠው ሞተዋል ብለው አናፈሱ። እንደውም ይላሉ ብዙዎች እኮ ታምሜ ሳለው ሞቴን ተመኝተው ነበር። አንዳንዶች እንዲያውም ሞቷል ብለው በማመን ወደ ምክትል እየሄዱ እርሳቸው ምክትል ለምክትልነት እንዲያጫቸው አመልክተዋል ብለዋል የእርሳቸው ቃል አቀባይ። እና በጣም ትንሽ ዘና
በጣም ዘና የሚያደርግ ለየት ያለ ዜና ነው። በቅርቡም 76ኛውን የልደት ቀን እንደሚያከብሩ ገልጠዋል። ጠንካራ ሆኜም ቀጥላለሁ ብለዋል። አድማጮች፣ ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ ስለ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ወደ ቀጣዩ የዕለቱ አብይ ርዕስ ከማለፋችን አስቀድሞ ለቅምሻ እናሰማዋለን።
አሁን
እንግዲህ ካለፉት ፊት አመታት ወዲህ ያው የተለያዩ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይስተዋላሉ። በዚህ ምክንያት ይመስለኛል አሁን በቅርቡ የብሔራዊ ፕላን ኮሚሽን ያወጣው መረጃ እንደሚያሳየው የአሁኑ አመት የኢኮኖሚ እድገቱ ወደ 7.7 ዝቅ እንዳለ ነው።
የኢትዮጵያ ኢኮኖሚ ማህበር የጥናትና ምርምር ስራ አስኪያጅ ዶክተር አሰፋ አድማሴን የሰማችሁት አድማጮች በኢትዮጵያ የምጣኔ ሀብት ይዞታ ላይ በሚያቀርቡት ትንታኔ በሁለተኛው አጋማሽ ይመለሳሉ። አሁን በእርግጥ በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ትናንት ዩናይትድ ስቴትስ ጎብኝቶ ቨርጂኒያ ክፍለ ሀገር በሚገኝ ሂልተን ሆቴል ከፍተኛ ብዛት ያላቸው ታዳሚዎች በተገኙበት የደመቀ አቀባበል ተደርጎለታል። ሌሎቹ የአመራር አካላት አስተዳደር ዶክተር አምባቸው መኮንን፣ አቶ መላኩ አለበል እና አቶ ምግባሩ ከበደ ይገኙባቸዋል። በስብሰባው ወቅት ውይይቶች ተካሂደዋል። በቦታው ከተገኙት ሰዎች ለቀረቡት ጥያቄዎች ከአማራ ክልል መሪዎች መልስ ተሰጥቷል። ኦፊሴላዊ ስብሰባ የጀመረው የሃይማኖት መሪዎች ተወካዮች በሰጡት ቡራኬና የኦሮሞ እንግዶች ተወካዮች ባደረጉት ንግግር ነበር። በቦታው ተገኝታ ዝግጅቱን የተከታተለችው አዳነች ፍሳዬ ቀጣዩን አቅርባለች።
አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነትህ በመግቦትህ ጠብቀህ እዚች ሰዓት ስላደረስከን እናመሰግንሃለን። በዚህ ሰዓት ስለ ሀገራችን ኢትዮጵያ ሰላምና አንድነት እድገትና ብልጽግና እንድንወያይ እንድንነጋገር ፈቃድህ ሆኖ ስለሰበሰብከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ሕዝብ ለማነጋገር ከኢትዮጵያ ድረስ የመጡትን ክቡር አቶ ደጉ አንዳርጋቸውን እንድትባርካቸው ከእሳቸው ጋር የመጡትን ሁሉ በበረከትህ እንድትጎበኛቸው እንለምንሃለን።
ኦሮሞ ነኝ፣ ለመለመን ነው። ወደ እግዚአብሔር እጃችሁ ዘርጉልኝ። ሀዬ ሀዬ ዋቀሁማ ዋቀሁማማ ዋቀ ቡርቃ ሀሮ ወደ መላቡ ዋቀ ሰገልተ መገርባ ዋቀ ሰግለም ቦረና ዋቀ ቶርበን ባሬንቱማ ዋቀ ሴረቱማ ጨፌ ኦሮሞ ዋቀ ሸነን ገዳ ኦሮሞ ዋቀ ቦኩ ጉራቻ ዋቀ ጭቾ ጉራቲ ዋቀ ወዳናቤ ዋቀ ጃኖ ረገላን ከነጋ ወልት ንፍድ ነጋ መነ ከኘት ኑዴቢስ ከነራ ስት ነጋ ወልት ንቀብደ ነጋ ኑዴቢስ ኦቦሌ ሰከኛ ገዱ አባ ተኩማ የአንድነት አባት 45ቱን ለኦሮሞ ሰጥቶ አብይን ፕራይም ሚኒስተር ላደረገልን በእኛ መካከል ለተገኘው የአንድነት መስራች የሆነው እሳትና ጭድን አጥብቶ ሳርና ማር ላበቀለልን ገዱ እንኳን ማላችን ተገኘ ለዚህ ላደረሰን አምላክ ይመስገን አሜን
بسم الله الرحمن الرحيم السلام عليكم ورحمه الله وبركاته እንኳን ድንገት እዚህ መድረክ ላይ የተገኘሁት ያው እንግዶቻችን እንኳን በሰላም መጣችሁልን ያው እንግዲህ መታዩት ኢትዮጵያ ላይ ያለው ሰላም ፍትህ ከናንተ እጅ ጋር ያለውና ካላህ ቀጥሎ እና ስለዚህ ሁሉንም ነገር ለናንተ ተለናን እንኳን በሰላም ገባችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ
ቀጥሎ ክቡር አቶ ገዱን በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ንግግር አድርገዋል።
በእንዲህ በአማራ ሁኔታ ስለተቀበላችሁን በራሴ ስምና በሎካም ቡድኑ እንዲሁም በአማራ ዲሞክራት ፓርቲ ስም ላቅ ያለ ምስጋና እናቀርብላችኋለን። በዚህ በዋሽንግተን ዲሲ እና አካባቢው ነዋሪ የሆናችሁ ከዚህ የተገኛችሁ የተወደዳችሁ ወገኖችን ከሁሉ በማስቀደም የጊዜ ውድነት ትክክለኛ ትርጉም በሚሰጠው ሀገር ውስጥ እየኖራችሁ የአማራ ሕዝብ ሁኔታና የሀገራችሁ ጉዳይ ያሳስበናል፣ ያገባናል፣ ባለቤቶችን ነን ብላችሁ እዚህ ስለተገኛችሁና ጊዜያችሁን ስለሰጣችሁን ላቅ ያለ ምስጋናን በራሴና በሎካም ቡድኑ ስም አቀርባለሁ። ይህ ጉዞ ከሶስት ወራት በፊት ሊካሄድ ታስቦ በመጀመሪያው የትግል አጋራችን እና ወንድማችን ተስፋዬ ጌታቸው ድንገተኛ ህልፈት ምክንያት ሳይሳካልን የቀረ ሲሆን ከዚያም ወዲህ አስገዳጅ ወቅታዊ ሁኔታዎች ስላጋጠሙን እስካሁን ሳንገናኝ ቆይተናል። በዚህ አጋጣሚ ወንድማችን ተስፋዬ ጌታቸው ድንገተኛ ሞት ለደረሰብን ሐዘን በያላችሁበት ሆናችሁ ስላጽናናችሁንና የምትችሉትን ሁሉ ደግፋችሁ አስከሬኑን ከዲሲ ወደ አዲስ አበባ በክብር በመሸኘት ጭምር ላደረጋችሁ አስተዋጽኦና ላሳያችሁ ወገናዊነት ከፍ ያለ ምስጋና እናቀርባለን። ባሳለፍነው ሐምሌ ወር የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገር አሜሪካ በመምጣት ከአብዛኞቻችሁ ጋር የተሳካ ውይይት ማካሄዳቸውን እናስታውሳለን።
ክቡር አቶ ገዱ፣ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዛዛር መንፈስ ተገፏል ብለዋል።
ይህን ተከትሎ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዛዛር መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ ፍቅርና ይቅር ባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች ተገቢ አብረን እንድንሰለፍ ለማድረግ ነው። የአማራ ሕዝብ በዚህ ብዙ ታውረዶች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ፣ ለእኩልነት፣ ለአገር ክብርና ደህንነት መረጋገጥ አኩሪ ታሪክ የፈጸመ የመጣ አርበኛ ሕዝብ ነው። የአማራ ሕዝብ በአገሩ ጉዳይ የማይደራደር ቀናዬ ሕዝብ ከመሆኑ ባሻገር ከሌሎች ወንድምና እህት ሕዝቦች ጋር ተከባብሮ ተቻችሎና በባህል በሃይማኖትና በኢኮኖሚ ተሳስሮ አብሮ የመኖር አኩሪ እሴት የገነባ ለአብሮነት መኖር የሚመች ሕዝብ መሆኑ ለማንም ግልጽ ነው።
ይሁን እንጂ በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው ሲሉ አቶ ገዱ ተናግረዋል።
ይሁን እንጂ ይህንን ያህል የሚያፈራ አገር ወዳድነትና በሌሎች ወንድም ህዝቦች ጋር ተከባብሮ የመኖር እሴት የገነባ ቢሆንም በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው። የአማራ ህዝብ ካለፉት ስርዓቶች የተለየ ጥቅም ያገኘ ይመስል እንደ ጨቋኝ ለፍትህና ለእኩልነት መስዋዕት ሲከፍል የቆየ ሆኖ ሳለ የሌሎችን መብት እንደሚያፍን ወዘተ ተደርጎ ሲዘራ የኖረው የጥላቻ ዘር አበሳውን ያበዛው ቢሆንም ዛሬ ከሌሎች ወንድም የኢትዮጵያ ህዝቦች ጋር ተደጋግፎ ባደረገው ትግል ከላይ የተገለጸው የለውጥ ጮራ ሊፈነጥቅ ችሏል። አሁን በሀገራችን ህዝቦች ትግል የተገኘው የለውጥ ተስፋ ብዙ ፈተናዎች ያሉበት ቢሆንም ሀገራችንና ህዝቦቿን ወደ ዲሞክራሲ ለማሻገር እጅግ የተመቸ ወቅት ላይ እንገኛለን።
በመጨረሻም ብልሆች ስሜትን ሳይሆን ቁም ነገርንና ምክንያታዊነትን የህይወት መመሪያቸውን ያደርጋሉ ብለዋል የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው። የአቀባበሉን ስነ ስርዓትና የስብሰባውን አካሄድ በማዘጋጀት ተግባር በሰብሳቢነት የመሩት አሰገደች መኮንን ደግሞ ስለ ዝግጅቱ ሂደት ገልጸዋል።
አመሰግናለሁ አዳነች። በእርግጥ አጭር ጊዜ ነበር ለመዘጋጃ የተሰጠን 2 weeks እና እንደምታውቂው በሰሜን አሜሪካ የሚኖረው ህዝብ በጊዜ የሚሯሯጥ ነው። የራሱ ስኬጁል አለው። ይሄን ስኬጁሉን ካንስል አድርጎ ወደኛ ስብሰባ እንዲመጣ ጥረት ማድረግ ቀላል አልነበረም። ሆኖም ግን ከተለያዩ የአማራ ማህበራት፣ ከሌሎች የሲቪክ ድርጅቶች እንዲሁም አንዳንድ የላይክ ዲሲ ግብረ ኃይል የመሳሰሉት ተሰባስበን መከር። እንግዲህ ይሄ ጉዞ ሊደረግ የነበረው ዶክተር አብይ ክቡር ጠቅላይ ሚኒስትሩ ወደዚህ በመጡ ጊዜ እንዲካሄድ ነበር። ይሄን ፕሮግራም ነድፎ በሌሎች በአምስት ስቴቶችም እንዲካሄድ እቅዱን የነደፈው አቶ ተስፋዬ ጌታቸው ነበር። አቶ ተስፋዬ ጌታቸው የነደፈውን እቅድ ሳይከውን በማረፉ ምክንያት የአማራ መሪዎቻችን ልናያቸው እንደናፈቅን በሀዘኑ ምክንያት ሳይመጡ ቀሩ። ስለዚህ ይህ ስብሰባ መታሰቢያነቱን ለአቶ ተስፋዬ ጌታቸው አደረግንና አብዛኞቻችን ስራዎቻችንን በመተው ይሄንን ነገር ሌት ተቀን አጣደፍን። በእውነት እግዚአብሔርም ተጨምሮበት ለውጤት በቅቷል። እንዳየሽው አዳራሹ ሞልቶ በርካታ ህዝብ ነው ከውጭ ተመለሰው።
አዘጋጇ አሰገደች ለአቀባበሉ ሁኔታ የተሰማቸውን አስገንዝበዋል።
ዛሬ በመካከላችን ሲገኙ እኔ ዋሽንግተን ዲሲ ራሱ ሰማይም የተቀበላቸው ነው የመሰለኝ። ትናንት አንቺም እንደምታውቂው እጅግ ዝናባማና ብርድ ነበር። ዛሬ ባልተጠበቀ ሁኔታ ፀሐያማ ሆኖ እንዲህ በአማረ ሁኔታ ስብሰባችንን እንድናከናውን ስላደረገ እኔ በእውነት ሰማዩም አብሮ እግዚአብሔርም አብሮ ተጨመረ ነው ያልኩትና ያማረ ነበር። ድካማችን ሁሉ ከላያችን ለቀቀ። ካሰብነው እጅግ በላቀ ሁኔታ ህዝቡ ተገኘ። የነሱ መኖር ደግሞ በአዳራሹ ልዩ ሞገስ ሰጠው። ዛሬ ተስፋዬ ጌታቸው ከሞት ተነስተዋል።
አድማጮች፣ በስብሰባው የተካሄደው ውይይት እንዲሁም ጥያቄና መልስ ሰፊ ጊዜ የሚጠይቅ በመሆኑ በመጪው ቅዳሜ እናቀርበዋለንና ተከታተሉን።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ በተለያዩ የዓለም ሀገሮች በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀ። አዲሱ ድልድል በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን ነው የውጭ ጉዳይ ሚኒስቴር ቃል አቀባይ የገለጹት። እስክንድር ፍሬው ተከታዩን አድርሶናል።
ኢትዮጵያ በተለያዩ የዓለም ሀገራት የሚገኙ ዲፕሎማቶቿንና ሰራተኞቿን በአዲስ አደረጃጀት በተለየ አሰራር ደልድላለች። ይህ ደግሞ የውጭ ጉዳይ ሚኒስቴር እየወሰደ ያለው የማሻሻያ እርምጃ እንደዚሁም ያደረጃጀትና የሰው ሀብት ድልድል አካል መሆኑ ተገልጿል። የሚኒስቴሩ ቃል አቀባይ አቶ መለስ አለም እንዳሉት ከዋናው መስሪያ ቤት ጀምሮ በየሀገራቱ ያሉ ሰራተኞች የተደረደሉበትን አዲስ ቦታ እንዲያውቁ ተደርጓል። በየሀገራቱ የሚመደቡ አምባሳደሮች፣ ዲፕሎማቶችና ሌሎች የኤምባሲ ሰራተኞች ኢትዮጵያውያን ዜጎችን ማሳተፍና ማገልገል እንደሚጠበቅባቸውም ቃል አቀባዩ አብራርተዋል።
በኢትዮጵያ ጉዳይ ላይ የማያገባው ሰው የለም። ኢትዮጵያዊ ለሀገሩ እና በሀገሩ ጉዳይ ቀናኢ ነው፣ ይመለከተዋል። ከውጭ ግንኙነት አንፃር የኢትዮጵያ ዋነኞቹ አምባሳደሮች ውጭ ያሉ ወገኖቻችን ናቸው። ይህን አስተሳሰብ የሚያሰርጽ አደረጃጀት መዋቅርና አሰራር ነው ተግባር ላይ እየዋለ ያለው። የዜጋ ዲፕሎማሲ ትኩረት ተሰጥቶት ይሰራል። በውጭ ያሉ ሚስዮኖቻችን ካጥር ግቢያቸው ሳይወጡ በራቸውን ከርችመው ውጭ ያለውን ዜጋ አርቀው እና አግለው የሚያካሂዱት የዲፕሎማሲ ስራ የለም። በራቸውን እንዲከፍቱ ዜጋ ንጉስ ነው፣ ዲፕሎማቱም አምባሳደርም አገልጋይ ነው የሚል መንፈስ እንዲኖረው ይጠበቃል። ለዚህ ሚኒስትር መስሪያ ቤቱ በጽናት ይሰራል። ዲፕሎማቶች አገልጋዮች ናቸው። ውጭ ያለውን ኢትዮጵያዊ ሀዘኑን ማዘን፣ ደስታውን መደሰት በጋራ መስራት ያስፈልጋል። ውጭ ያለውን ሀብት የማቀናጀት የማረቅ እና የመጠቀም ጉዳይ ነው የነሱ ኃላፊነት።
በ59 ሚስዮኖች ከሚገኙ 412 ሰራተኞች ውስጥ ግማሽ ያህሉ ከአንድ ሚስዮን ወደ ሌላ እንደሚዘዋወሩም ቃል አቀባዩ ገልጸዋል። ከሰራተኞች ድልድል በተጨማሪ የአምባሳደሮች ሹመት በቅርቡ ይፋ እንደሚደረግም ቃል አቀባዩ አስረድተዋል። ምሁራንና ታዋቂ ግለሰቦች ከሚሾሙት አምባሳደሮች መካከል መሆናቸውንም ጠቁመዋል። አቶ መለስ ለአሜሪካ ድምጽ ሲናገሩ እንዳሉት አዲሱ መደባና ድልድል በአገሪቱ ያለውን የለውጥ ሂደት ከግምት ያስገባ ነው።
የዚህ ሪፎርም የማሻሻያ ዋናው ግብ ሚስዮኑ በአገር ደረጃ እየተካሄደ ያለውን የሪፎርም መደገፍ ነው። ሌላ ዓላማ የለውም። መንግስት በኢኮኖሚ መስክ እያደረገ ያለውን እንቅስቃሴ ድጋፍ ማምጣት ነው። ጸጥታችን እንዳይታወክ ስጋቶችን በመቀነስ ላይ አስተዋጽኦ ማድረግ፣ ከምንም በላይ ደግሞ እዚህ ሀገር የመጣውን ለውጥ ተከትሎ ውጭ በሚኖሩ ኢትዮጵያውያንና በመንግስት መካከል የነበረው የጥላቻ፣ የልዩነት፣ የመጠራጠር ግንብ ፈርሶ የአንድነት፣ የህብረት፣ በጋራ የመስራት ድልድይ ተሰርቷል። ስለዚህ ዜጋ በሀገሩ ጉዳይ ዋነኛው አምባሳደር እሱ ነው የሚል አስተሳሰብ የተንጸባረቀበት ነውና ለውጡን የሚደግፍ መዋቅር ማሻሻያ፣ ለውጡን የሚደግፍ የሰው ሀብት ምደባና ድልድል የተካሄደው
በውጭ ጉዳይ ሚኒስቴር የተካሄዱ ያሉ ምደባዎች መመዘኛ ሙያ፣ እውቀትና ክህሎት ብቻ ነው ሲሉም ቃል አቀባዩ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትን እና መፈናቀልን በመቃወም ሰልፍ ተደርጎ መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግስት በበኩሉ የሰልፈኞቹ ጥያቄ አግባብነት ያለው መሆኑን ገልጦ ችግሩን ለመፍታት በጥምረት እየተሰራ እንደሆነም አመልክቷል። ሙክታር ጀማል ተጨማሪ ዝርዝር አለው።
በኦሮሚያ ብሔራዊ ክልላዊ መንግስት የተለያዩ ወረዳዎችና ከተማዎች በቅርብ በቤንሻንጉል ጉሙዝ ያሶ ወረዳና አካባቢዋ የተፈጠረውን የሰዎች ሞት እና ፖሊሶች ግድያን በተመለከተ መንግስት በአፋጣኝ እርምጃ ወስዶ ሊያስቆም ይገባል በሚል የተቃውሞ ሰልፍ ተደርጓል። ይህ የተቃውሞ ሰልፍ በቢሾፍቱ፣ ዱከም፣ አምቦ የተለያዩ የወለጋ ወረዳዎችና ከተማዎች የተደረገ ሲሆን ከአምቦ ያናገርኩት ሰው የሰላማዊ ሰልፉ ሂደትና ይዘት ይነግረውኛል።
የህግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ህዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ህዝብ እንዳይፈናቀል ህዝቡን እንዳይፈናቀል እሱ መንግስት እንዲያስቆምልን፣ መጨረሻ ላይ ደግሞ አፋን ኦሮሞ የስራ ቋንቋ እንዲሆን። ይሄ ነው የኛ ጥያቄ። እንግዲህ በአጭሩ ይሄን ነው ህዝቡ ሙሉም
የጠየቃችሁትን ጥያቄ በተመለከተ መልስ የሰጣችሁ የመንግስት አካል አለ ወይ? ሰልፉስ በምን አይነት መንገድ ነው የተጠናቀቀው?
መንግስት ሰራተኛ እንዳለም ጥያቄ ውስጥ አለ። ማንም በዚህ ሰዓት መልስ ሰጪ የለም። ሁሉም ጠያቂ ስለሆነ ማንም መልስ አልሰጣል። ህዝቡ እንዳለ ሰላማዊ ሰልፉን ድምፁን አሰምቶ በስርዓቱ ምንም ድንጋይ የለም፣ ምንም መወርወር የለም። በጥሩ ሁኔታ ድምፁን ብቻ ነው አሰምቶ የገባው። አሁን መልስ ነው የሚጠብቀው ከመንግስት።
ዋናው ትኩረት የሆነው በተለይ በቤንሻንጉል ጉሙዝና ኦሮሚያ ብሔራዊ ክልላዊ መንግስት አጎራባች አካባቢዎች ብሎም በቤንሻንጉል ክልል ከማሺ ዞን ያሶ ወረዳ የሰው ህይወት ህልፈትና መፈናቀልን መንግስት በአስቸኳይ እንዲያቆም በተለያዩ አካባቢዎች እየተደረጉ ሰላማዊ ሰልፎች በተመሳሳይ ሁኔታ ጥያቄ አቅርበዋል። ይህንን በተመለከተ ባለፈው ቅዳሜ የብሔራዊ ጸጥታ ምክር ቤት የፌደራል ጸጥታ አካላት በኦሮሚያና ቤንሻንጉል ጉሙዝ ክልሎች አዋሳኝ አካባቢ የተፈጠሩትን ችግሮች ለማረጋጋትና የህግ የበላይነትን ለማስከበር ወደዛው እንዲሰማራ ወስኗል። የፌደራል አካላቱም ጸጥታን ከማስከበርና የህግ የበላይነትን ከማስጠበቅ ጎን ለጎን የተፈናቀሉ ሰዎችን የማቋቋም ግዴታም ተሰጥቷቸዋል። በክልሉ የተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎችን በተመለከተ ያናገርኳቸው የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው የህዝቡ ጥያቄ አግባብ ያለው መሆኑንና መንግስትም ለመመለስ እየተጋ መሆኑን ገልጸዋል።
ዛሬ በኦሮሚያ ክልል የተለያዩ አካባቢዎች የተካሄደውም ሰላማዊ ሰልፍ የዚህ ድርጊት አድራጊዎች ለህግ ይቅረቡ፣ ግድያ ይቁም፣ የሰዎች መፈናቀል ይቁም የሚል ነው። ይህንን መንግስት ያውቃል። ህዝቡን ጥያቄ ትክክለኛ ጥያቄ ነው ብሎ ያምናል። ዋናው ነገር መንግስት ይህን ችግር ለመፍታት ባለፉት ጊዜያትም ሰፊ ስራ እየሰራ ነው የሚገኘው። አሁንም የፌዴራል መንግስት የፌዴራል ጸጥታ አካል የሁለቱን ክልል ችግር በዘላቂነት ለመፍታትና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ሰላም እንዲረጋገጥ በግድያና በሰዎች መፈናቀል ሂደት ድርሻ ያላቸው በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለህግ ለማቅረብ ሰፊ ስራ ይገኛል። እስካሁኗ ሰዓት ይህን መረጃ እስከምሰጥበት ሰዓት ከ200 በላይ ተጠርጣሪዎች በፌዴራል መከላከያ እና ፖሊስ ኃይል በቁጥጥር ስር ውለው ጉዳያቸው የሚታይ ይሆናል። መንግስት የሚያዳግም እርምጃ ለመውሰድ ሰፊ ስራ በመስራት ላይ ይገኛል። ስለዚህ ህዝቡም ይህንን በመገንዘብ እገዛ ማድረግ አለበት። ተጠርጣሪዎች በህግ ጥላ ስር እንዲሆኑ ጥቆማ በመስጠት የጸጥታ አካላት በመደገፍ እና ችግሮቹ ዘላቂ መፍትሄ በሚያገኙበት መንገድ የሚሰሩ ስራዎችን በመደገፍ እና በመተባበር ለውጡ እንዲቀጥል፣ ሰላማዊ እንቅስቃሴ ወደ ነበረበት ቦታ እንዲመለስ፣ የተፈናቀሉ ዜጎችም ወደ ነበረበት ቦታ ተመልሰው ሰላማዊ ኑሯቸው መቀጠል እንዲችሉ መንግስት የሚያደርጋቸውን እንቅስቃሴዎች በመደገፍ እና በመርዳት ህዝቡም የበኩሉ ሚና መጫወት አለበት ብለን በዚሁ አጋጣሚ መልዕክት ማስተላለፍ እንፈልጋለን።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻው የመጽሔቱ ትንታኔ ርዕስ ነው የምንሻገረው። በአዲስ አበባ ከተማ መደበኛ አሰራርን ባልተከተለ መንገድ የተገነቡ ቤቶችን ወደ መደበኛ አሰራር የሚያስገባ መርሃ ግብር እየተዘጋጀ መሆኑ ተገለጸ ይለናል መለስካቸው አመሀ። በፍጥነት በማደግ ላይ የሚገኙ ከተሞች ውስጥ የሚታየው መደበኛ ያልሆነ አሰራርና እድገት ፈተናዎች እየጋረጠ መሆኑንም ባለሙያዎች እየተነገረ መሆኑን ጠቅሷል መለስካቸው አመሀ።
በፍጥነት በማደግ ላይ በሚገኙ ከተሞች ተጀምረው በሚስፋፉ ኢ መደበኛ አሰራሮችና ግንባታዎች ምክንያት የሚያጋጥሙ ችግሮችን ለመቋቋም እንዲሁም መፍትሄ ለመስጠት የሚያስችሉ ተመክሮችን የሚያለዋውጥ መድረክ አዲስ አበባ ከተማ ተከፍቷል። በዚህ መድረክ አዲስ አበባን ጨምሮ ከተለያዩ አህጉራት ከተሞች የመጡ ባለሙያዎች በየከተሞቻቸው ያጋጠሟቸውን ፈተናዎችና መፍትሄዎቻቸውን ያቀርባሉ ተብሎ ይታመናል። ከዚህ መድረክ የሚጠበቀውንም የአዲስ አበባ ከተማ ምክትል ከንቲባ ዶክተር ሰለሞን ኪዳኔ ለጋዜጠኞች ግልጽ አድርገው ነበር።
ስለዚህ አሁን የዛሬው አጀንዳ በእነዚህ አኗኗር የከተማ እድገት ውስጥ እንደዚህ አይነት የሚፈጠሩት ስትረሶች መቋቋም የሚችልበት መንገድ ምን ማድረግ ይቻላል የሚል አጀንዳ ነው። ስለዚህ ከዛሬ የምንጠብቀው በዚህ ዙሪያ ላይ በሌሎች አገሮች ያሉ ክፍተሞች ልምድ ምንድን ነው? ለምሳሌ ከአዲስ አበባ የሚወሰድ ልምድ ከሌሎች አፍሪካ ሀገሮች የሚወሰድ የሚችል በመደበኛ ያልሆነ የንግድ ስርዓት ውስጥ የገቡ ሰዎች አሉ። እነዚህ መደበኛ ያልሆነ ንግድ ስርዓት እያበጠ ሲሄድ አጠቃላይ ኢኮኖሚውን ኮላፕስ ሊያደርገው ይችላል።
አዲስ አበባ ከተማ ባለፉት 10 ዓመቶች ውስጥ በከፍተኛ ሁኔታ እየተስፋፋች እንደምትገኝ ብዙዎች ይናገራሉ። ይህ እድገትና መስፋፋት ደግሞ መደበኛ ስርዓቱን የተከተለም ያልተከተለም እንዳለ ይታወቃል። ይህ መደበኛ ወይንም መደበኛ ባልሆነ መንገድ ከሚፈጸሙት ድርጊቶች አንዱ የቤት ግንባታዎች እንዳሉበት ግንባታውን ያካሄዱት ሰዎች ራሳቸው አይክዱትም። ይሁንና እነሱም በአብዛኛው ምርጫ በማጣታቸው እንደሆነም ይናገራሉ። በአዲስ አበባ ከተማ ይህን ችግር ለመፍታት የሚያስችል መርሃ ግብር እየተዘጋጀ እንደሆነ ደግሞ ምክትል ከንቲባው ገልጸዋል።
ከተማ የቤት አኗኗራችን አብዛኛው ወንዝ ዳር ተከትሎ እዛ የሚኖሩ በጣም ብዙ ህብረተሰቦች አሉ። ስለዚህ እነዚህ በአሁን ሰዓት በተለይ ከተማችን እያደገች ስትሄድ ድራይ ሰርፌስ ይበዛል፣ አስፋልት ይበዛል፣ የተሰራ መንገድ ቤት ሲበዛ ዝናቡ የሚውጠው እንደ ስፖንጅ የሚውጠው ስለማይኖር ፍለዲንጉ ይጨምራል። ስለዚህንን ሳይሆን እነዚህ የምናነሳበት የቤት ፕሮግራሞች እየተሰሩ ነው ያሉት። ስለዚህ አጠቃላይ በእንደዚህና ሌሎች ደግሞ ባሉበት ምን መስራት ይቻላል? አጋጣሚ ሆኖ ለማትን እንኳን ባናቀላጥፍ ግን እዛው ይያሉ ያጋጠም የሚችል ስትረስ እና ሾክ ማቋቋም የሚችልበት ምን ማድረግ ይቻላል የሚል በዋናነት አላማን ይዞ የሚደረግ።
ዶክተር ሰለሞን እንዳስረዱት መደበኛ ባልሆነ መንገድ እድገቶችና የልማት ስራዎች ሲከናወኑ ባልተጠበቀ ሁኔታ አደጋ ሲያጋጥም አደጋው የሚያደርሰው ጉዳት እጅግ ከፍተኛ ይሆናል። ይህን ጉዳት ለማካካስና ዜጎችን እንደገና ለማቋቋም የሚወጣው ወጪ መደበኛ በሆነ መንገድ እድገቱ ቢስፋፋ ከሚወጣው በእጅጉ ከፍ ያለ እንደሆነም ይናገራሉ። በአዲስ አበባ ቆሼ እየተባለ በሚጠራው ስፍራ የተፈጠረውን ሁኔታም እንደ ምሳሌ ያስተውሰውታል። በዚህ መድረክ ከአፍሪካ ከእስያና ከአውሮፓ ሀገራት ከተሞች የመጡ የሥራ ኃላፊዎች ተሳትፈውበታል። መድረኩ ለሚቀጥሉት 3 ቀናት ይቆያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:37 መሆኑን ያመለክታል።
ይሁን ነው
ይሆን አይደል? ጥቂት ሰከንዶች ቀርተዋል
ከቀኑ
ሰዓት የለም እሱ ሁሉ ለመንገር ከቀኑ 7:37 ሬሶሪዎቹን ከአዲስ አበባ
በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድርድር ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትንና መፈናቀልን በመቃወም ሰልፍ ተደርጎ መንግስት አፋጣኝ እርምጃ እንዲወስድ ተጠይቋል። የኦሮሚያ ክልል መንግስትም ሁኔታውን ችግሩን ለመፍታት በጥምረት እየተሰራ እንደሆነ አመልክቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራን ካን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ እንዲገኝ ታሊባን እንድታግባ ኢስላማባድ ውስጥ ታሊባን ወደ ጠረጴዛ ውይይት እንዲመጣ ተጠየቀ። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር ቲቦር ናሺ በኢትዮጵያ ያደረጉትን ጉብኝት ጨርሰው ኦፊሴላዊ ጉብኝት ለማካሄድ ዛሬ አስመራ ገብተዋል። ለሰዓቱ ያለው ዋና ዋና ዜና በዚህ አበቃ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበን። ሁለተኛውን አጋማሽ ቀደም ሲል በሰማችሁት ርዕሰ ዜና ጀምረናል። አሁን ወደ ቅንብሮቹ እናልፋለን።
በኢትዮጵያ የአትሌቲክስ እና እግር ኳስ ጨዋታዎች ላይ የሚያተኩረው ሳምንታዊ ቅንብር ለዛሬ የተዘጋጀው በገዛኸኝ ጽዮን መስቀል ነው።
በአጫጭር የሀገር ውስጥ ዜና አትሌቲክሱን አስቀድሜያለሁ። ከ16 እስከ 19 ባለው የእድሜ ክልል ያሉ ወጣቶችን ያሳተፈው ሁለተኛ ወጣቶች ሀገር አቋራጭ ሩጫ ትናንት በጃን ሜዳ ተከውኗል። ከክለቦች፣ ከተቋማት፣ ከክልልና ከግል የተወጣጡ 361 ወጣት አትሌቶች በሶስት የውድድር ዲሲፕሊን ተፎካክረውበታል። በወጣት ሴቶች 6 ኪሎ ሜትር አትሌት አልማዝ ዘውዴ፣ አትሌት ዘነቡ ፍቃዱ፣ አትሌት ዓለም ፀሐይ አሰፋ ከአንደኛ እስከ ሶስተኛ በመውጣት ፈጽመዋል። በወጣት ወንዶች 8 ኪሎ ሜትር አትሌት ንብረት መላክ፣ በላቸው ቢተውና ተስፋሁን አባተ አንደኛ፣ ሁለተኛና ሶስተኛ ሆነዋል። በ8 ኪሎ ሜትር ሪሌ ቅብብል ሩጫ ደግሞ የኦሮሚያ የኦሮሚያ ውሃ ስራዎችና የኢትዮጵያ ንግድ ባንክ ካንደኛ እስከ ሶስተኛ በመውጣት የቡድን አሸናፊ ሆነዋል። አሸናፊ አትሌቶችም ከፍልቅልቋ የፌዴሬሽኑ ፕሬዝዳንት አትሌት ደራርቱ ቱሉ ሜዳሊያና የገንዘብ ማበረታቻ ሽልማት ተቀብለዋል። በእግር ኳስ ዜና የ2011 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ወጣለትን መርሃ ግብር ጠብቆ ባይካሄድም እየተቆራረጠም ቢሆን አራተኛ ሳምንት ላይ ደርሷል። ትናንት እሁድ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ዘንድሮ ፕሪሚየር ሊጉን የተቀላቀለውን ስሁል ሽሬን አስተናግዶ ባለሜዳው ጊዮርጊስ 4-0 አሸንፎ ሸኝቷል። አቤል ያለው፣ ምንተስኖ ታዳነና አሚን መሐመድ ለጊዮርጊስ ጎሎቹን ያስቆጠሩ ተጫዋቾች ናቸው። እንግሊዛዊው የቅዱስ ጊዮርጊስ አሰልጣኝ ስቱዋርት ሃል ከጨዋታው በኋላ በሰጡት አስተያየት ያጨዋወት ስልታችንን ቀይረናል። ሰሞኑን የሰራነውን ልምምድ በትክክል ተግባራዊ በማድረጋቸው በተጫዋቾቻቸው መደሰታቸውን ገልጸው ከረፍት መልስ ጫና ፈጥረው እንዲጫወቱ ነግሬያቸው ያንንም ማሳይተዋል፣ አስደስተውኛል ብለዋል ሚስተር ስቱዋርት። የተሸናፊው የሱል ሽሬ አሰልጣኝ ጸሐየም በበኩሉ የሚከተለውን ተናግሯል።
አራቱ ፓሶች በራሳቸው ስህተት ነው። ትንሽ ተከላካዮችን አካባቢ ኃላፊነት የጎደለው አጫዋት ነበር። ፓሶች ለማድረግ ከሚል ማውጣት በሚገባቸው ሰዓት ያ ነገር ባለማድረጋቸው ጎድተናል። በዛ ላይ ደግሞ ጥሩ የሚባሉ ሁለቱ ተጫዋቾች ሚድፊልድ አካባቢ የነበሩ ሁለቱም በጉዳት ወጥተዋል። ያ መውጣታቸው ደግሞ ለቀያሪ የሚሆን የልጆቹ ኳሊቲ ተክቶ መጫወት ላይ የገቡ ልጆች ጥሩ ባለመሆን ቲሙን ጎድተናል።
በክልል ከተሞች ጎንደር ላይ ፋሲል ከተማ ከኢትዮጵያ ቡና ባዶ ለባዶ፣ ባህር ዳር ከተማ ከሐዋሳ ከተማ በተመሳሳይ ባዶ ለባዶ ሲለያዩ፣ ሶዶ ላይ ወላይታ ዲቻ መቀሌ እንደርታን 1-0 አሸንፈዋል። የሌሎች ቡድኖች ያልተደረጉ ቀሪ ጨዋታዎች እንደተጠበቁ ሆኖ በሶስት ጨዋታ በእኩል 7 ነጥብ ኢትዮጵያ ቡናና ሐዋሳ ከተማ በመሪነት ደረጃ ላይ ተቀምጠዋል። የአፍሪካ እግር ኳስ ዜና ደግሞ ወደ ጋና ይወስደናል። በጋና አስተናጋጅነት በ8 ሀገራት ብሔራዊ ቡድኖች መካከል ለሁለት ሳምንት ሲካሄድ የቆየው 11ኛው የአፍሪካ ሴቶች እግር ኳስ ዋንጫ በናይጄሪያ ሴቶች ብሔራዊ ቡድን አሸናፊነት ተጠናቋል። ዘ ፋልከንስ በሚል የቁልምጫ ስማቸው የሚታወቁት የናይጄሪያ ሴቶች ብሔራዊ ቡድን የደቡብ አፍሪካቸውን በመለያ ምት 4-3 በማሸነፍ ነው የዋንጫ ባለቤት የሆነው። ሙሉውን የጨዋታ ጊዜ ባለመሸናነፋቸው ወደ መለያ ምት መሸጋገር ግድ ብሏቸዋል። ቀደም ሲል ለደረጃ በተደረገው ጨዋታ ካሜሩን ማሊን 4-2 በመርታት ካሜሩን ሶስተኛ ሆኗል። የአፍሪካ ሴቶች እግር ኳስ ዋንጫ ከተጀመረ ወዲህ የናይጄሪያ ሴቶች ብሔራዊ ቡድን 9 ጊዜ ሻምፒዮን ሲሆን ኢኳቶሪያል ጊኒ 2 ጊዜ ዋንጫ አንስቷል። በዚህም ውጤታቸው መሰረት ናይጄሪያ፣ ደቡብ አፍሪካና ካሜሩን ለዓለም እግር ኳስ ዋንጫ የአፍሪካ ተወካዮች ሆነው ይሳተፋሉ። ሌላው የዋንጫ ፍጻሜ ጨዋታ ወደ ዴሞክራቲክ ኮንጎ ይወስደናል። በኪንሻሳ የተደረገው የአፍሪካ ኮንፌዴሬሽን ዋንጫ ሲሆን የፍጻሜ ተፋላሚዎቹ የኮንጎ ኤሲ ቪታ እና የሞሮኮ ራዣ ካዛብላንካ፣ በባለሜዳው ኤሲ ቪታ 3-1 አሸንፏል። ባለፈው ሳምንት ራዣ ካዛብላንካ 3-0 አሸንፎ ስለነበር ራዣ ካዛብላንካ 4-3 በሆነ አጠቃላይ ውጤት የኮንፌዴሬሽኑ ዋንጫውን አንስቷል። በዚያው ወደ አውሮፓ ስንሸጋገር በርካታ የእግር ኳስ ተከታታዮች ተወዳጅ መሆኑን የሚመሰክሩለት የእንግሊዝ ፕሪሚየር ሊግ የመጀመሪያውን ዙር ለማጠናቀቅ እየተቃረበ ነው። በ14ኛው ሳምንት ጨዋታዎች ማንቸስተር ሲቲ በርንማውዝን 3-1 በማሸነፍ መሪነቱን ሲያጠናክር፣ በቀደመ ገናና ስሙ የሚታወቀው ማንቸስተር ዩናይትድ ከሳውዝሃምፕተን 2-2 አቻ ተለያይቶ ነጥብ ተጋርቷል። ሌላው የፕሪሚየር ሊጉ ኃያል ቡድን ሊቨርፑል ባለቀ ሰዓት በኤቨርተን ላይ 1-0 1-0 በማሸነፍ ነጥብ ከመጣል ተርፏል። ዲቮክ ኦሪጊ ለሊቨርፑል ጎል ያስቆጠረ ተጫዋች ነው። አርሴናል ቶተንሃምን 4-2፣ ቼልሲ ፉልሃምን 2-0 ያሸነፉ ቡድኖች ናቸው። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ በ38 ነጥብ መሪነቱን ሲያስቀጥል፣ ሊቨርፑል እና ቼልሲ በ36 እና በ31 ነጥብ ሁለተኛ እና ሶስተኛ ናቸው። አርሴናል ደረጃውን አሻሽሎ የቶተንሃምን ደረጃ ነጥቆ አራተኛ ሲሆን ቶተንሃም ወደ አምስተኝነት ዝቅ ብሏል። ኮከብ ግብ አግቢነቱን በ10 ጎል የአርሴናሉ ኦባሚያንግ መሪነቱን ጀምሯል። በስፔን ላሊጋ የአንገት ለአንገት ትንቅንቁ ቀጥሏል። ባርሴሎና ቪያሪያልን 2-0 በመርታት ባለፈው ሳምንት የተነጠቀ መሪነቱን አስመልሷል። ሲቪያ አቻ በመውጣቱ መሪነቱን ለባርሳ አስረክቦ ዝቅ ብሏል። ሪያል ማድሪድ ቫሌንሺያን 2-0 ሲያሸንፍ ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ28 ይመራል። ሲቪያ በ27፣ አትሌቲኮ ማድሪድ በ25 ሁለተኛ እና ሶስተኛ ናቸው። ክርስቲያን ስቷኒ ከጂሮና ኮከብ ግብ አግቢነቱን በ11 ጎል ይመራል።
ገዛኸኝ ጽዮን መስቀልን ለስፖርት ቅንብሩ እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ወደ ጎንደር ይወስደናል።
ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለ60 የአካል ጉዳተኛ ተማሪዎች የነጻ ትምህርት ዕድል ሰጠ። የዩኒቨርሲቲው ፕሬዝዳንት እንደገለጡት ከ60ዎቹ 40ዎቹ ሴቶች ሲሆኑ በመጀመሪያና በሁለተኛ ዲግሪ የተማሩ ነው ያሉት። በዘንድሮ ዓመት ኢትዮጵያውያንን ብቻ የተቀበለ ሲሆን በሚቀጥሉት 10 ዓመታት ለ400 በምስራቅ አፍሪካ የሚገኙ ችግረኛ የአካል ጉዳተኞችን ተጠቃሚ ያደርጋል ይላሉ ፕሬዝዳንቱ። የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቅቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁ ይላል። አስቴር መስጋናው ነች ዘገባውን የላከችው።
የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት ዕድል እየሰጠ ይገኛል። በዚህ ፕሮግራም አሁን 60 ተማሪዎችን በመጀመሪያና በሁለተኛ ዲግሪ ሙሉ ወጪያቸውን ሸፍኖ እያስተማረ ይገኛል። ለዚህ ምስክር ደግሞ የሁለተኛ ዓመት የህግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው አንዱ ነው።
12ኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበረ። በተጨማሪም ደግሞ በጎንደር ዩኒቨርሲቲ ስኮላርስ ፕሮግራም ውድድር አዘጋጅቶ ነበርና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርሲቲ ስመጣ የተደረገልኝ አቀባበልና ምቹ ሁኔታ በጣም ደስ ይል ነበረ። ግቢ ከገባ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል፣ አይሲ ሪካርደር፣ ስሌት ስታይለስ፣ ብሬል። ከመደበኛ የትምህርት ሰዓት ውጪ እሁድ፣ ቅዳሜ የተለያዩ ስልጠናዎች፣ ኮሚኒኬሽን ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠናዎች ተሰጥቶናል። 4780 ብር አካባቢ በወር አገኛለሁኝ፣ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉልኛል።
ፕሮግራሙ ትኩረቱን በችግረኛ አካል ጉዳተኛ ተማሪዎች ላይ ያተኩር እንጂ በተለይ ለሴቶች ልዩ ትኩረት ሰጥቷል። 60% የድሉ ተጠቃሚዎች ሴቶች ናቸውና።
ስሜ ቤተልሔም አወቀ ባላለሁኝ። የጎንደር ዩኒቨርሲቲን ያሳደገኝ እና ጎንደር ዩኒቨርሲቲን ደግሞ ማመስገን ፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርሲቲ ባላልክና እንድማል ኑሮ ይሄን እድል ማግኘቻ ተምሬ ዛሬ ዩኒቨርሲቲ አልገባም ነበረ። አሁን ሁለተኛ አመት የህግ ተማሪ ነኝ። ከ300 በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድሬ አንደኛው አልፌ ለዚህ ደረጃ ደረስኩ ነኝና ኮምፒውተር ተሰጥቻለሁ፣ ላፕቶፕ አለኝ፣ እዛም አልፎ ደግሞ ብር የኪስ ብር አለኝ እና እሱ የተደረገልኝ ነው። ብሩ እስከ በኢትዮጵያ ሲመነዘር 4700 ምናምን ብር እስከ 800 ባለው ብር ነው። የትምህርት እድልም አግኝቻለሁኝ። ሳይክል ዊንቸርም ያው ተሰጥቻለሁ፣ ተገዝቶልኛል፣ ተሰጥቻለሁኝ። እና ያው አሁን ደስተኛው ነኝ መማራው ወረዳ ቦታዎች እየሄድኩ ነው አካል ጉዳተኞች እንዲማሩና ይሄን የኔን እድል ሆኖ እንደኔ ሆኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው።
የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር ደሳለኝ መንገሻ ፕሮግራሙ ባለፈው አመት 20 በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ 40 በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ።
እንግዲህ እቅዱ 450 ነው በ10 አመት ውስጥ
አሁን ሁለተኛ አመታችን ነው። ይሄን አመት ጨምሮ ለሚቀጥሉት 9 አመታት 450 አካል ጉዳተኞች ኢትዮጵያን ብቻ ሳይሆን ወደ 90 የሚሆኑትም ከደቡብ ሱዳን ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን የሚል ነበር። አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራ እንወስዳለን። በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው አሁን የዘረጋ ነው ለሚቀጥሉት 10 አመታት።
ዶክተር ደሳሌ ስለመልመላው ሲናገሩ በመገናኛ ብዙሃንና በማህበራዊ ሚዲያ ማስተዋወቂያዎችን እናሰራጫለን፣ ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድን በኋላ ምርጫ እናካሄዳለን ብለዋል።
እንግዲህ በኢትዮጵያ የትኛውም ክልል ላይ ዞሮ ነው ይሄ ግብራይል የሚሰራው ማለት ነው። ሐረርም ይሁን ጅማም ይሁን መቀሌም ጎንደር ባህር ዳር የትም ቦታ ይሄዳሉ። የሚኖሩትን ህይወት ከዛው ከቤተሰባቸው እንዳሉ ነው። ምክንያቱም የቤተሰብ ኢኮኖሚው አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛ አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል ላይኖር ይችላል። ስለዚህ የቤተሰባቸውን ኑሮም አይተው የሚሞሉ ፎርማቶች አሉ እነሱ ላይ ይዘውበት። በዚህ መሰረት አምና 20 ልጆች ተቀብለን እያስተማርን ነው። በዚህ አመት 40 ልጆች ተቀብለናል። 30ዎቹ ለቅድመ ምረቃ ነው፣ 10ዎቹ ለድረ ምረቃ ነው። በድምሩ 60 ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው።
በመጨረሻ የድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቆም ነገር አለ።
ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6% የሚሆነው ከቶታል ፖፑሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን በእነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ የማያቸው የክፍተቶች ለምሳሌ በህገ መንግስቱ ማለት በ19 ካረንት ኮንስቲቱሽን ላይ ስለ ዲሴቢሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106 አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የህግም ተማሪ እንደመሆኔ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ አፍሪካ ነክ ርዕሶች ይቀጥላል።
አፍሪካ ነክ ርዕሶች ለምሽቱ በኢትዮጵያ ኢኮኖሚ ጉዳዮች ላይ ያተኩራል። ቀደም ብለን በመግቢያችን ያስተዋወቅነው ነው የኢትዮጵያ ምጣኔ ሀብት ካለፉት 10 አመታት ወዲህ በየአመቱ በ10% ሲያድግ መቆየቱ ሲነገር በዚህ አያያዙ ከቀጠለ ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2025 በሚኖረው ጊዜ ውስጥ በመሐከለኛ ገቢ ደረጃ ልትደርስ ትችላለች የሚል ትንበያ መኖሩን ጨምሮ በያዝነው አመት ግን የእድገቷ መጠን ዝቅ ብሎ 7.7 እንደሆነ ብሔራዊ የፕላን ኮሚሽን ገልጧል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ኢኮኖሚ ማህበር የጥናትና ምርምር ስራ አስኪያጅ ዶክተር አሰፋ አድማሴን ጋብዘናል። አዳነች ፍሳዬ ነች ያወያየቻቸው።
ዶክተር አሰፋ አድማሴ ኢትዮጵያ ካለፉት 10 አመታት ወዲህ በከፍተኛ ፍጥነት ስታድግ እንደነበር ሲገለጽ ቆይቷል። በአሁኑ ወቅት ግን ግጭቶች ቢኖሩምና የእድገቷ መጠን ዝቅ ቢልም ጋና አልፋት ብትሄድም በፍጥነት ማደጓ እንደሚቀጥል ተገልጿልና በእነዚህ ነጥቦች ላይ ያሉት አመለካከት እንዴት ነው?
አመሰግናለሁ። እንግዲህ በተባለው እንግዲህ አሃዛዊ መረጃዎች የሚያመለክቱት ያለፉትን ተከታታይ አመታት የኢኮኖሚ እድገቱ እንደተባለው በጣም የተሻለ ሁኔታ ላይ እንደነበረ ይታወቃል። በአማካይ እንግዲህ አመታዊ ጂዲፒ የምንለው አመታዊ አጠቃላይ የሀገሪቱ ምርት መንግስት የሚያወጣው መረጃ ብቻ ሳይሆን ያው ሌሎችም ተቋማት እንደ ወርልድ ባንክ እንደ አይኤምኤፍ ያሉት በዛው ተቀራራቢ የሆነ ቁጥር ነው የሚያስቀምጡት። በዚህ አጠቃላይ ኢትዮጵያ ኢኮኖሚ የማደግ ሁኔታ ላይ እንደነበረ የሚያመለክቱ ብዙ ነገሮች ነበሩ። እንግዲህ ካለፉት ጥቂት አመታት ወዲህ ያው የተለያዩ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይስተዋላሉ። በዚህ ምክንያት መስለኛል አሁን በቅርቡ የሄራዊ ፕላን ኮሚሽን ያወጣው መረጃ እንደሚያሳየው የአሁኑ ዓመት የኢኮኖሚ እድገቱ ወደ 7.7 ዝቅ እንዳለ ነው። ከ10ና ከ11% ወደ 7.7 ዝቅ ማለት በኢትዮጵያ ደረጃ እስከዛሬ በነበረው ሂደት የሚያስደስት አይደለም። የአይኤምኤፍን ግምት ወደ 7.5 አካባቢ ነው ይሆናል ተብሎ የሚገመተው እና እንግዲህ ኢኮኖሚ እንቅስቃሴም እንደዚህ ነው ይመስለው። አሁንም ቢሆን ኢትዮጵያ ይህን ያህል በጣም አስፈሪ ሁኔታ ውስጥ መችሎ መናገር አይቻልም በዚህ ደረጃ።
የኢትዮጵያ መንግስት ትልቅ የመንግስት ይዞታ የሆኑት ኩባንያዎች ሳይቀሩ ለግል ይዞታነት ክፍት እንደሚሆኑ አስታውቋል እንደሚታወቀው። እና እስካሁን ባለው ጊዜ በተግባር ላይ የዋለ ነገር አለ?
ስለዚህ ብዙ ደረጃ የለኝም። በሰማሁት እዚያ ላይ የሚሰራ አንድ መካይ ቡድን በተቋቋመ አውቃለሁ። ከዛ አልፎ ግን መሬት ላይ ምን ያህል ስራዎች እንደተሰሩ በቂ መረጃ የለኝም። የሰማሁትም እንቅስቃሴ የለም። በእኔ ግምት ይሄ በአጭር ጊዜ የሚሆን ነገር ነው ብዬም አልገምትም።
ግን በአጠቃላይ እንግዲህ የመንግስት ይዞታ የነበሩት ትልቅ ኩባንያዎች እንደ ቴሌኮምን የመሳሰሉት ወደ ግል ይዞታነት ሲለወጡ ምን አይነት አንደምታ ይኖራል? በአጠቃላይ ጥቅሙ ወይስ ጉዳቱ ያመዝናል? እንዴት ይመለከቱታል?
እንግዲህ መቼም በመንግስት ስር የነበሩ የማምረቻ እና የአገልግሎት ኩባንያዎች በተወሰነ ደረጃ የግል ተሳትፎ ማምጣታቸው በእኔ በኩል እንደ መጥፎ ነገር አላየው። እነዚህ ድርጅቶች አንዳንዶቹ በከፍተኛ ደረጃ ብክለት ያለባቸው ድርጅቶች ናቸው። ያንን ብክለት ለማሻሻል በተወሰነ ደረጃ የግል ዘርፉ ተሳትፎ የተሻለ የአሰራር ዘዴን በማምጣት ቴክኖሎጂን በማምጣት ተጨማሪ ካፒታልን በማምጣት የበለጠ ኤፊሽንት ያደርጋቸዋል የሚል ግምት አለ። ተወዳዳሪ ያደርጋቸዋል የሚል ግምት ነው ያለኝ እና ይሄ እንግዲህ ያው የውጭ ወይም ደግሞ የግል ባለሀብት ተሳትፎ ሲመጣ ይዞት የሚመጣው ካፒታል አለ፣ ይዞት የሚመጣው የውጭ ምንዛሬ አለ። ከዛ በተጨማሪ ግን የተሻለ ዘመናዊ አሰራርን ለመከተል፣ የተሻለ ቴክኖሎጂን ለመከተል፣ በዓለም አቀፍ ደረጃም ተወዳዳሪ ለመሆን የሚያስችል ብቃት በተወሰነ ደረጃ እንዲሆን ሊያጎለብቱ ይችላል ብዬ ነው እና ይህ በአዎንታዊ መልኩ ነው የማየው ይህንን ፖሊሲ አቅጣጫ።
በሀገሪቱ አልፎ አልፎ የሚታዩት ግጭቶች ያለመረጋጋት ምልክቶች ናቸው ስለሚባል በሀገሪቱ ኢኮኖሚ ላይ ምን አይነት አንደምታ ይኖራቸዋል ብሎ ይገምታሉ?
አሁን የመጨረሻ ላይ ያነሱት ያው የግጭቶች አልፎ አልፎ የሚታዩ ግጭቶች በሀገሪቱ ውስጥ የሚያመጡት ከፍተኛ የሆነ ኢኮኖሚ ተጽዕኖ አለ። እንግዲህ አብዛኛው የኢኮኖሚ እንቅስቃሴ የሚታሰበው እንግዲህ ኢንቨስትመንትን በማስፋፋት የተሻለ ሁኔታ ለመፍጠር ነው የሚሞከረው። ያን ለማድረግ ግን እነዚህ ግጭቶች ኢንቨስትመንት ሊሸሽ፣ የንግድ እንቅስቃሴ ሊቋረጥ፣ የትራንስፖርት አገልግሎት ሊቋረጥ፣ ሰዎች ሊመጡ፣ እንደዚህ አይነት ነገሮችን በመፍጠራቸው አጠቃላይ ኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ይኖራቸዋል። ምናልባትም ከዛም ያለፈ ተጽዕኖ ሊኖራቸው ይችላል። ከግጭቶች ከብረን በኋላም ለልማት ሊገባ የነበረ ሀብት የወደሙ ንብረቶችን ለመጠገን ሲውል ያ ብክለት ነው። የተጎዱ አዳዲስ ኢንቨስተሮችን መልሶ ለመሳብም ችግር ነው እና እነዚህ ነገሮች ያው ያሳስብናል፣ ተጽዕኖ አላቸው። በአጠቃላይ በኢኮኖሚ እንቅስቃሴ ላይ እነዚህ ነገሮች ይኖራሉ ብሎ መገመት ይቻላል።
እሺ፣ እንግዲህ ዶክተር አሰፋ አድማሴ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
አዳነችን ለቅንብሯ እናመሰግናለን። አድማጮች፣ ለምሽቱ ያልነውንም በዚሁ ማብቃታችን ነው።
ተናደሩ ንበል
ከማለታችን በፊት ግን ለሙዚቃ ዝግጅት ሰዓት አላገኘንም። አሁን በዚሁ በቀረው ደቂቃ ግን
ብርሃን አለማየሁ ሸቴ መርታልናለች።
በእኛ በኩል ሰላም፣
ደናደሩ። ትግርኛ ፕሮግራም ይቀጥላል።
Yeah, ታሪካችን ሁሉ በጋዜጣ ይውጣ። ወደድኳ ፍቅርኩ ይፈል ገው ይምጣ የፈለ ገው ይምጣ። ታሪካችን ሁሉ በጋዜጣ ይውጣ። ነፍሴን ተጨነቀችኝ